Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬ ሰኔ 8 2009 ዓ.ም የጋቢና ዝግጅታችን በኢትዮጵያ ለተከሰተው ድርቅ እስከ አሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ አደጋ ስጋት አመራር ኮሚሽን አስታወቁ። ግን ደግሞ አሉና
100% ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው? የለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዘጎቻችን ህይወት መታደግ የግድ ነው የሚለው እና እስከዚ ድረስ ነው እንግዲህ የመንግስት አቋምና እይታ።
ኮሚሽነር ምትኩ ካሳ ናቸው። በጋቢና ተሳፍረው ሁኔታውን ያብራሩልናል። የረመዳን ጾምን የሚያፈጥሩ ከመላው ዓለም የተሰባሰቡ የሙስሊም ማህበረሰብ አባላት በዋሽንግተን ዲሲ እንዴት አብረው በዓሉን ያከብራሉ?
Islam is based on sharing, and the month of Ramadan is a peak period where every Muslim
እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይሄን መደጋገፍ ይጨምራል። አብረን እንጸልያለን፣ አብረን ጾም እንፈታለን።
ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች በጸሎት በሚያፈጥሩበት ቦታ ተገኝተን ያጠናቀርነው ዝግጅት ለምሽቱ ይዘንላችኋል። ከዚሁ ከዋሽንግተን ሳንወጣ ደግሞ
ይህ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል። ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ።
የሁለት ዓለም ሕይወትን ሊያስተሳስር የታለመ እንደሆነ የተነገረለት ሰንሰለት የቴሌቪዥን ድራማን በተመለከተ የምንለው ይኖረናል።
ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። የአልሸባብ ተዋጊዎች ትላንት ሌሊት ሰው በሚበዛበት ሁለት ተወዳጅ ምግብ ቤቶች ላይ በፈጸመው ጥቃት ቢያንስ 29 ሰዎች እንደተገደሉ የሶማሊያ ባለስልጣኖች ገለጹ። ከሞቱት መካከል 18 ሲቪሎች እንደሚገኙባቸው፣ ከነሱም ሰባቱ ሴቶች መሆናቸውን የሀገሪቱ የጸጥታ ኃይል ቃል አቀባይ ዛሬ ተናግረዋል። በሶማሊያ መዲና ሆዳን ወረዳ ላይ በሚገኙት ምግብ ቤቶች ላይ ጥቃት የፈጸሙት 6 ተዋጊዎችም ተገድለዋል። የጸጥታ ኃይሎች ሁለተኛውን ምግብ ቤት ይዘው ከነበሩት አማጽያን ጋር ለ11 ሰዓታት ያህል ከተታኮሱ በኋላ ነው ከበባው የቆመው። አልሸባብ ጥቃቱን እንደፈጸመ በድረገጹ ገልጿል። ምግብ ቤቶቹን ኢላማ ያደረገው ራሳቸውን የሚሸጡ ሴቶች ስላሉበት ነው ሲል በድረገጹ ላይ ጠቅሷል።
የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸውና ዩናይትድ ስቴትስ ጠላቶች ናቸው የሚል እምነት እንደሌላቸው ገልጸዋል። የአሜሪካ የምክር ቤት አባላት በሩሲያ ላይ አዳዲስ ማዕቀቦች እንዲጣሉ ያሳለፉትን ውሳኔ አቃለው አይተዋል። ፑቲን ሩሲያና ዩናይትድ ስቴትስ በሁለቱ የዓለም ጦርነቶች ወቅት ጎን ለጎን ተዋግተዋል፣ የሩሲያ ንጉሳዊ መንግስት ለዩናይትድ ስቴትስ ነጻነት ቁልፍ ሚና ተጫውተዋል ሲሉ ተናግረዋል። የሩሲያው መሪ ዛሬ ይህንን ያሉት በየዓመቱ በሀገር አቀፍ ደረጃ በስልክ በሚያደርጉት የጥያቄና መልስ ፕሮግራም ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፍትህ ሂደት ለማሰናከል ሞክረው እንደሆነ ለማረጋገጥ ምርመራ እንደሚደረግባቸው የገለጹትን የዜና ዘገባዎች እየዘለፉ ናቸው። ሩሲያ በዩናይትድ ስቴትስ የምርጫ ሂደት ላይ እጇን ማስገባቷን አስመልክቶ የሚካሄደው ምርመራ የሚመሩት ባለስልጣን አሁን እሳቸውን እንደሚመረምሩ ነው የተገለጸው። ከሩሲያ ጋር ስለመተባበር የፈጠራ ወሬ ነዙ የተገኘ ማስረጃ የለም። አሁን ደግሞ ፍትህን የማሰናከል ወሬ ፈጠሩ በማለት ትራምፕ በትዊተር ገጻቸው ላይ አማረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር አስታወቁ። ይህም ሆኖ ክፍተቱን ለመሙላት የሚያስችሉ ቅድመ ዝግጅቶች መደረጋቸውን ኮሚሽነሩ ምትኩ ካሳ ለአሜሪካ ድምፅ ሬዲዮ አስረድተዋል። 100% እርዳታ ባይገኝ እንኳን ለልማት የተያዘን በጀት ወደ እርዳታ በማዞር ሕይወት መታደግ እንደሚቻልም ጠቁመዋል። ኮሚሽነሩ እንዳሉት በአሁኑ ሰዓት ግን ይህንን ለማድረግ የሚያስገድድ ሁኔታ ላይ አልተደረሰም። የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳን ያነጋገራቸው እስክንድር ፍሬው ነው። ከለጋሾች የተገኘውን ድጋፍ አነስተኛ መሆኑን በሚያብራሩበት ይጀምራል።
አሁን ራሱ እስካሁን ባለው የ7.8 ሚሊዮን ብለን ከገለጽን በኋላ ካለም አቀፉ ህብረተሰብ ምን አግኝታችኋል ቢባ 262 ሚሊዮን ዶላር ነው የተገኘው። ከዚህ በፊት ቢሆን ኖሮ ከ40% በላይ ይገኝ ነበረበት ሁኔታ ነው ያለው። ይህም ያሳየን ምንድን ነው የደጋሽ ሀገሮች የመለጠጥ ሁኔታ አለ። በተለያዩ ዓለም አቀፋዊ ጉዳዮች ቸነፈር ያወጁ ሀገሮች መኖራቸው እንዲለጠጡ አድርጓቸዋል። የዚህ መኖር የበለጠ እንግዲህ በሀገር ውስጥ ምንድን ነው ማድረግ የሚገባል አሁን እየፈተሽን ያለ ነው። እኛ ባንረዳ እርዳታ በምንፈልገው መልክ ባይመጣ ምን ማድረግ አለብን የሚለው አማራጭ ሁሉ ነው እየሰራን ያለ ነው። እኛ ወረስት ኬስ ሴናሪዮ ቅድም ያነሳሁት አለ። ቁጥር አሁን አስልተናል። ይሄ በልግ ዝናብ መዛባቱ ሊያመጣ የሚችለውን ቁጥር አስልተን አውቀን በሱ ልክ ነው አሁን የሰራን የሚያስፈልገን ሀብት። ስለዚህ ያንን ሀብት መንግስት ምንድነው የተለያዩ አማራጮች አስቀምጧል። አንዱ የኢትዮጵያ መንግስት ህብረተሰቡንም ጭምር ይዞ ምን ያህል ይሄዳል የሚለውን አይቷል። ሁለታ ደግሞ ከደኖሮች ምን ያህል ሊገኝ ይችላል። አሁን ከደኖሮች ከተገኘ ከለጋሾች ከተገኘ ካልተገኘ ግን አማራጩ ማን ላይ ነው የሚወድቀው? መንግስትና ኢትዮጵያ ህዝብ ላይ ነው የሚወድቀው። ስለዚህ በኢትዮጵያ ህዝብ ደረጃ ስናይ ደግሞ ጥሩ ጅማሬ አለ አሁን ካምና ጀምሮ። ይሄ ምንድነው ከተባለ የፌዴራል መንግስትም ይመድባል በጀት፣ የክልል መንግስትም ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በራሱ ተነሳሽነት እህል ገዝቶ የትራንስፖርት አገልግሎት ገዝቶ ድርቅ ላጠቃቸው ህብረተሰብ ክፍሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን ነው። 100% ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው? ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻችን ህይወት መታደግ የግድ ነው የሚለው እና እስከዚህ ድረስ ነው እንግዲህ የመንግስት አቋምና እይታ።
ግን እዚህ ደረጃ ላይ አልተደረሰም። አሁን ለልማት የተመደበን በጀት እስከ ማዞር ወደ ድርቁ ጉዳይ እስከ ማዞር
አይደል። ምክንያቱም ምንድነው ጥሩ ነገሩ የአምናውን ድርቅ ስንወስድ ሁሉንም ያገርቱን ክፍሎች ነው ደጋውንም ወይና ደጋውንም ቆላውንም ክፍል ነው ያጠቃው። የዚህ አመቱን ስንወስድ ያው የኢንዲያን ኦሽን ኔጋቲቭ ዳይፖል ውጤት ስለሆነ የህንድ ውቅያኖስ የባህር ወለል ሙቀት መጨመር መቀነስ ትልቅ አሉታዊ ተጽዕኖ የሚያሳድረው በሀገራችን ደቡብና ደቡብ ምስራቅ ነው፣ አርብቶ አደር አካባቢ ነው። ስለዚህ አሁን ድርቁ የት ነው ጉዳት ያደረሰው ቢባል ደጋግመን እንደገለጽ ነው የደቡብ ሶማሌ ክልል፣ የደቡብ ኦሮሚያ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች፣ ደቡብ ኦሞና ሰገን አካባቢ ህዝቦች ዞን አካባቢ ነው በዋናነት የሚታየው እና ባሌ ቆላማ ወረዳዎች፣ ምስራቅ አድርጌ ቆላማ ወረዳዎች ላይ ነው ያለው። ይህ እንግዲህ በአካባቢ ውስንነት ይታይበታል ማለት ነው። ያ እንግዲህ ውስንነት መሆኑ ትኩረት ለእነዚህ አካባቢዎች አድርጎ የመስራት ሀብትን አቀናይቶ ለእነዚህ አካባቢዎች የመዋል ስራ ስላለ የልማት በጀትን ወደ ሰብአዊ እርዳታ የማዞር ሁኔታ አሁን የለም ነው። ግን ቢታጣ አሁን ያለ ህብረተሰብ ክፍል ቸል ቢል ምንም ማድረግ ባይችል የዜጎች ህይወት ማዳን የግድ ነው የሚለው የግድ ስለሚል ኮምፕሮማይዝ የማመቻመች ነገር አይኖርም ነው። እዚህ ወደዛ መገባቱ እንደ መጨረሻ አማራጭ ይወሰዳል ነው።
በዛው ልክ ግን አቶ ምትኩ ያለፈው አመት ድርቅ ለምሳሌ የኢትዮጵያ ድርቅ በዓለም አቀፍ ድርጅቶች አገላለጽ ዋን ኦፍ ዘ ቤስት ፈንድድ አፒልስ ወይም ከፍተኛ ድጋፍ የተደረገለት ወይም ምላሽ ያገኘ ተብሎ ይገለጽ 90% ከቀረበው ጥሪ 90% ምላሽ እንዳገኘ ነው የሚገለጸው። የዘንድሮ እስካሁን ስንት ከመቶ ላይ ደርሷል? ከዛ አንጻር በመቶኛ ማወዳደር ከቻሉ ማለት ነው። ይሄ
ስናየው ምንድን ነው አጠቃላይ ለ7.8 ምግብና ምግብ ነክ ላልሆነው 1.13 ቢሊዮን የአሜሪካን ዶላር ነው የሚያስፈልገው። ከዛ ውስጥ እንግዲህ እስካሁን ባለው መንግስት ወደ 200 ሚሊዮን ዶላር የሚጠጋ ሀብት ነው አስተዋጽኦ ያደረገው። መንግስት በመልበት ሰዓት የፌደራል መንግስት ክልልን የግል ባለሀብቱ በሰቡን ጨምሮ አንድ ላይ ማለት ነው ኢትዮጵያ ዳገር ስንወስድ በለጋሾች ደረጃ 262 ሚሊዮን ዶላር ነው ቀደም ያልኩት። ስለዚህ ስንደምረው ወደ 462 አካባቢ ነው የሚመጣው። ስለዚህ ከእጅግ አነስተኛ ገንዘብ ነው ብለን የምንወስደው እንግዲህ ከ1.13 ቢሊዮን አኳያ
እስካሁን ማለት ነው።
አዎ እስካሁን 462 ማለት እጅግ አነስተኛ ገንዘብ ነው። ስለዚህ አምናውን ስናይ ያምና ተሻለ ነው። አንደኛ የድርቁን ሁኔታ ስናይ በኢትዮጵያ ታሪክ ከ50 ዓመት ወደዚህ ታይቶ የማይታወቅ ነው። ሽፋኑም ትልቅ ነው። ሁለታ ደግሞ የኢትዮጵያ መንግስትም በዛን ሰዓት በተደጋጋሚ ፋይል እንደተደረገው 16.5 ቢሊዮን የኢትዮጵያ ብር ነው መደብ የተንቀሳቀሰው። የዓለም አቀፍ ህብረተሰብም ቅድም አንተ እንደገለጽከው ከፍታ ገንዘብ ነው ያዋጣው። በዛ ምክንያት ታልፏል ነው። ትልቁ ችግር ምንድን ነው? የድርቁ ባህሪ ነው። አሁን ድሮ በሀገራችን ድርቅ ሲከሰት የተወሰኑ ማገገሚያ ዓመታት ነበሩ፣ ሁለተኛውን ድርቅ እስከምናስተናግድ ድረስ። አሁን ምንድን ነው በፈረንጆቹ ባክ ቱ ባክ የሚባሉ ወይንም በእኛ ከአመት አመት የምንለው አይነት ባህሪ ነው ያለው። በተለይ አሁን አርብቶ አደሩ ጋር ስንመጣ ድሮ በነበረው የድርቅ በድርቅ አመታት አንድ አመት ድርቅ ከሆነ 3-4 አመታት መሀል ላይ ዝናብ በበቂ ሁኔታ የሚገኝባቸው አመታት በመሆናቸው የእንስሳት ሀብቱ መልሶ የማገገም የተፈጥሮ ግጦሽ መልሶ የማገገም ሁኔታ ስላለ በቀላሉ ተመልሶ ወደ ነባራዊ ሁኔታ የመመለስ ሁኔታዎች ነበሩ። አሁን ግን ስናይ በአንዳንድ ሀገራችን አካባቢዎች 2-3 ተከታታይ የዝናብ ወቅት መዛባት ነው ያለው። ያ ምን አድርጎታል? ድርቁን የከፋ አድርጎታል። ያ እንግዲህ ለመንግስትም ሆነ ለአጋር አካላት ፈታኝ ነው እየሆነ የመጣው። ይሄ ነው አንዱ እንደ ማሳያ የሚወሰደው። ሁለተኛው ቅድም ለምንድን ነው ከአምና ጋር ስናይ የቀዘቀዘ ከተባለ በዚህ አመት ነው እንግዲህ ትልቁ የችግር እንግዲህ በሰው ሰራሽም አሁን የበርካታ ሀገሮች ወደ ፋሚን ወደ ቸነፈር መግባት የተፈጥሮ ድርቅ ሳይሆን የሰው ሰራሽ ችግር ነው። እንግዲህ የፖለቲካ አለመረጋጋት የፈጠረው ነው። የተወሰኑ ሀገሮች ደግሞ ስንመጣ የተፈጥሮ ነው፣ ኢትዮጵያ ነው ጨምሮ ማለት ነው። ያ ስላለ ቅድሚያ ቸነፈር ያጋጠማቸው ሀገሮች ላይ ትኩረት ማድረጉ ክፋት የለውም።
ሶማሊያ ነው ለመሳሰሉ
ለምሳሌ ናይል ስቴትን፣ የደቡብ ሱዳንን ስንወስድ፣ የመንን ስንወስድ፣ በቦኮ ሀራም ተጽዕኖ የተጎዳችውን የሰሜን ምስራቅ ናይጄሪያን ስንወስድ ያው ቸነፈር ማለት ፋሚን ነው። አስፈላጊው ምላሽ ካልተሰጠ ሰው የሚሞትበት ሁኔታ ስላለ ያ ተገቢ ነው።
ከአቅምም አንጻር ኢትዮጵያ በተሻለ አቅም ላይ ስለምትገኝ ለሶማሊያ የተሻለ ድጋፍ ቢደረግ ብለው ተናግረዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የሶማሊያውን ፕሬዚዳንት ተቀብለው ሲያነጋግሩ። ለምሳሌ
ትክክል እሱ አለ። እኛ ምንድን ነው የዝም ብሎ እርዳታ ስጡን አይነት አይደለም የኛ አቀራረብ፣ ሳይሆን ኢትዮጵያ ያላት ሚና አለ። አሁን አንዱ በአፍሪካ ቀንድ ሰላምና መረጋጋት እንዲፈጠር በተለይም በኢጋድ ደረጃ እያደረገችው ያለው ሚና አለ። አንድ ሁለተኛ፣ በአሁኑ ሰዓት ኢትዮጵያ 830 ሺህ የጎረቤት ሀገር ስደተኞች ታስተናግዳለች፣ በአብዛኛው ከደቡብ ሱዳን። ስለዚህ አንደኛ
በአብዛኛው አሁን በድርቅ ከተመቱት ሀገራት ደቡብ ሱዳንና ሶማሊያ
እና ያ በመሆኑ አንደኛ የሰላምና መረጋጋት ሚናዋን እንድትቀጥል ከማድረግ አንጻር፣ ሁለተኛ አሁን በእጇ ላይ የሚገኙትን በድንበሯ ውስጥ የሚገኙትን 830 ሺህ የጎረቤት ሀገር ስደተኞች ይዛ ከመቆየትና በቀጣይነትም አይታወቅም እዛ ሰላምና መረጋጋት እስካልተፈጠረ ድረስ ተጨማሪ ስደተኞች ሊመጡ ይችላሉ ወደኛ ከሌሎች ጎረቤት ሀገሮችም ጭምር ማለት ነው። ያ ስላለ እነዚህንም ጭምር ይዞ ለመቆየት ተጨማሪ ለመቀበል የግዴታ ኢኮኖሚ እድገቷ ሊቀጥል ይገባል። ስለዚህ ኢኮኖሚ እድገቷ እንዲቀጥል ለማድረግ ልትደገፍ ይገባል ነው። ይሄ ማድረግ ካልተቻለ ለምን ትገደዳለች? ቅድም ደጋግሜ እንደገለጽኩት የልማት በጀቷን ወደ ሰብአዊ እርዳታ ልታዞር ትገደዳለች። የኛ መከራከሪያ ነጥቦቻችን፣ ማሳመኛ ነጥቦች እነዚህ ናቸው እንጂ የግዴታ ልንረዳ ይገባል የሚል የግዴታ ልንረዳ ይገባል የምንልበት ከዚህ መነሻ ነው።
አቶ ምትኩ ካሳ የኤፍድሪ የአደጋ ስጋት ስራ አመራር ኮሚሽነር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ።
እስክንድርን ለዘገባው እናመሰግናለን። በዋሽንግተን ዲሲ በሚገኝ የሙስሊም ማህበረሰብ ተቋም ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች የረመዳንን ጾም አብሮነት በጸሎት በማፍጠር እያሳለፉት ነው። ሄኖክ ሰማእግዜር በዚህ ስፍራ ተገኝቶ ተከታዩን ዘገባ አጠናቅሯል።
አልሃኩሙ ተካቱር ሐታ ዙርቱሙ ልመቃቢር ከላ ሰውፈ ተዕለሙን።
ረመዳን ከሪም። ዛሬ የምንገኘው የፈርስት ሂጅራ የሙስሊም ማህበረሰብ ተቋም ነው። እዚህ ጾም የሚፈቱበት ሰዓት ነው። ከየትኛውም የአፍሪካ አካባቢዎች፣ ከየትኛውም የዓለም አካባቢዎች ሙስሊሞች ተሰባስበው ጾም የሚፈቱበት የአብሮነትና የአንድነት ሰዓታቸው ነው። ጸሎታቸውን ያደርጋሉ። አብረናቸው እንቆያለን። አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። አሁን ሰዎች እየገቡ ነው የሚገኙት ወደ መስጊዱ። አብረናችሁ እንቆያለን።
አላሁ አክበር።
ቢስሚላህ ራህማን ራሂም። ስሜ ሼክ ኻሊድ ሙሐመድ ዑመር እባላለሁ። በዚህ በፈርስት ሂጅራ ፋውንዴሽን ዋሽንግተን ዲሲ በሚገኘው በዚህ ባለሁበት መስጊድ ውስጥ ኢማም ነኝ። እንግዲህ መስጊዳችን በኢትዮጵያ ሙስሊሞች ኮሚኒቲ የተቋቋመም ቢሆን ሙስሊሞች በአጠቃላይ ከአጠቃላይ ሀገር በተለይ አፍሪካኖች በብዛት የሚመጡበት መስጊድ ነው። የተለያዩ ሀገር ምእመናን እዚህ መስጊድ ተጠቃሚዎች ናቸው። ሰርቪሳችን ማንንም አይለይም፣ ሁሉም ይመጣሉ። በተለይ በዚህ በረመዳን እንደምታዩት ሙሉ ረመዳን 30 ቀኑን ጾም እዚሁ በጋራ ነው የምናፈጥረው። በአብዛኛው የኢትዮጵያ ኮሚኒቲዎች አሉ። ሁለተኛ ደረጃ ላይ ያለው የአፍሪካን አሜሪካን ናቸው። ከዛ ሱዳኖች አሉ፣ ኤሪትሪያዎች አሉ፣ ሶማሌዎች አሉ፣ ማሊ አለ፣ ሴኔጋል አለ፣ ናይጄሪያ አለ፣ ከጋናም አሉ። ሌሎችም የአፍሪካ ሀገሮች የአፍሪካዎችን ብቻ ነው የጠቀስኩት። እንግዲህ አልጄሪያም አለ፣ ከኤዥያም የመጡ የኤዥያዎቹ አሉ፣ ከአረብም አለ፣ እንደዚሁም ደግሞ ከባንግላዴሽም የመጡ ሰዎች አሉ። ብዙ ናቸው እንግዲህ መስጊዱ በአጠቃላይ ከፓኪስታንም አለ፣ ብዙ ናቸው።
ማይ ኔም ኢዝ ማይና ታኒሙ ሳሊሱ አም ፍሮም ካሜሩን።
ማይና ታኒሙ ሳሊሱ እባላለሁ። ከካሜሩን ነው የመጣሁት። ወደ አሜሪካ ከመጣሁም 8 ወር ሆኖኛል።
Like you can see, being a Muslim, it is very easy to integrate.
ሙስሊም በመሆኔ ቶሎ ማህበረሰቡን እንድቀላቀል ረድቶኛል። የመስጊዱን ምልክት አየሁ፣ እዚያ መጣሁ። ይኸው አብሬ ከማህበረሰቡ ጋር ሳፈጥር ቆየት ብያለሁ።
Islam is based on sharing. And the month of Ramadan is a peak period where every Muslim
እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይሄን መደጋገፍ ይጨምራል። አብረን እንጸልያለን፣ አብረን ጾም እንፈታለን።
My name is Daoud Sharif. I am originally from Boston, Massachusetts.
Je suis mon nom c'est Aziz Rabachi. Je viens d'Algérie.
አዚዝ ራባጂ ይባላለሁ። ከአልጄሪያ ነው የመጣሁት። እዚህ ለ30 አመታት ኖሬያለሁ።
Moi je m'appelle Modou Naki Sow. Je suis d'origine mauritanienne.
ሞዱ ናኪሶ ባላለሁ። የመጣሁት ከሞሪታንያ ነው።
My name is Ibrahim Ayman Abdullatif Ibn Sharif. I was born in Boston, then moved to Georgia, then moved to DC.
Ibrahim Ibn Abdullatif Sharif ባላለሁ። ቦስተን ተወልጄ ከዚያ በጆርጂያ አደኩኝ። አሁን ዲሲ ኖራለሁ። 14 አመቴ ነው።
My dad teaches me a lot of history. I watch a lot of documentaries about history. I love history. And I think it is important for youth to know their past, their history.
አባቴ ታሪክ ያስተምረኛል። ታሪካዊ የጥናት ፊልሞችን እከታተላለሁ። ታሪክ በጣም ወዳለሁ። ወጣቶች ታሪካቸው ማወቅ አለባቸው ብዬ አስባለሁ። የመጡበትን ታሪካቸውን አሁን እነሱን እንዲሆኑ ያደረጋቸው ሁኔታዎች ማወቅ አለባቸው ላለሁ።
በተለይ በዚህ በአሜሪካ ውስጥ ከሁሉም ዓለም የመጣ ሙስሊም በመሆኑ የአሜሪካ መስጊዶች ከሌሎች በየሀገሩ ከሚገኙት መሳጅዶች የሚለዩት በዚህ ነው። ደስ የሚለው ዳይቨርስ ናቸው።
ደስ የሚለኝ ከሌሎች ሙስሊሞች ጋር አብሬ በመስጊድና ጸሎት በማድረጌ በጣም ደስተኛ ነኝ።
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እኛ እዚህ የመጣ ነው ያው አፍጥር ልናስፈጥርንም ነው ልናፈጥርም ነው። እዚህ ከ200 ሰዎች በላይ እዚህ ያፈጥራሉ። ትልቅ መስጊድ ነው። ቆያን እዚህ ከጀመርን ብዙ ጀማዎች አሉ፣ ወንዶችም አሉ፣ ሴቶችም አሉ። እዚህ እናፈጥራለን፣ ተሰብስበን እንሰራለን። ለአፍጥር ሾርባ እንሰራለን፣ ምግብ ይመጣል። ሁላችንም ተሰብስበን እዚህ በጀማ እናፈጥራለን። እንግዶችም ሲመጡ አዲስ የሚመጡ ሰዎች ካሉ አንድ ላይ ተሰብስበን እዚህ እናፈጥራለን ሁላችን።
ثُمَّ كَلَّا سَوْفَ تَعْلَمُونَ
ስሜ አብዱሰመድ ጣልሃ ይባላል። ለአራት አመት እዚህ ነው ያለሁት። መጀመሪያ ከዛ ስንነሳ እስልምና እንደተውን ነገር ነበር የቆጠርነው። ምክንያቱም አሜሪካ እስልምና አለ የሚለው አናስበው። እዛ ግን ስንመጣ ውስጡ ስንገባ እጅግ ደስ የሚል ከማንኛውም ሀገር የበለጠ ሃይማኖት የምታራምድበት ሀገር ነው ይሄ፣ በነጻነት ማለት ነው።
አላሁ አክበር
عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام يا ربنا سيدي سيدي الأنام عندك وفقنا لحسن الختام يا ربنا عليه السلام عليك ربنا بحسن الختام يا ربنا بحسن الختام عليك ربنا.
ሄኖክን ለዘገባው እናመሰግናለን። እንግዲህ ሄኖክ አብረህ አፈጠርክ?
አዎ አብረን አፈጠርን። ከሱራፌል ሽፈራው ዲጄ ፋትሱ ጋር አብረን ነበር ይሄድ ነው። እንደዚሁም የቪኦኤ የፈረንሳይኛ ሰርቪስ አገልግሎትም ነበረ። በህብረት የሰራን ነው። በጣም ደስ የሚል የአብሮነት ጊዜ ነበረ። እኛም ደስ ብሎ ነው የመጣ ነው። ቪዲዮውን ደግሞ ፌስቡክ አት ቪኦኤ አማሪክ ላይ መከታተል ትችላላችሁ። የፈረንሳይኛውን ደግሞ ቪኦኤ አፍሪክ ላይ መከታተል ትችላላችሁ።
እናመሰግናለን ሁለታችሁንም። ወደ ተከታዩ ዘገባችን ስናመራ ደግሞ ከትላንት በስቲያ ማክሰኞ ምሽት የተዋወቀው ተከታታይ የቴሌቪዥን ድራማ ነው የተከታዩ ቅንብራችን ትኩረት። ታዋቂና አዳዲስ ተዋናዮች የተሳተፉበት ቀጣይ ነውና እንግዲህ ወደፊት የሚሳተፉበትም እንላለን። የሁለት ዓለም ህይወትን ሊያስተሳስር የታለመ ትዕይንት ነው። ከዋሽንግተን ዲሲ ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ ድራማው የተዋወቀበትን ስነ ስርዓት የተከታተለው ባልደረባችን አሉላ ከበደ ተከታዩን አጠር ያለ ቅንብር ለጋቢና አካፍሎናል።
ለምሽት እንደታሰልኩት አይሮፕ በሌላ
ነገር አልተረጠርሽም። ደሞ ራት ለመጋበዝ
አሜሪካ ለመምጣት ስንት መስዋዕትነት እንደሚከፍል ታውቂያለሽ?
ይሄ ስጋ ባይኖር አንተ ሪን አንድ ቀን አጋር ነው ተበላኛለህ።
አኛ ስጋ ይበላል
ለምፈልቀ
አሁን የሁለት ዓለም ጫፎች ህይወት ዋሽንግተንና አዲስ አበባን በቴሌቪዥን መስኮት ሊያነቃቃ ሊያስተሳስር የስደትን ህይወት ቀለሞች ሊያሳይና ባለታሪኮቹ ከትውልድ አገራቸው ጋር ያላቸውን የጠበቀና አንዳንዴም ወልፈት የማያሰኝ የሚመስል ትስስር ሊፈነጥቅ ይልቁንም የሚኖሩበትን አገር ፈተናዎች የኑሮ ቃና ሊያስቃኝ በአሜሪካ የሚሰራና ከአሜሪካ የሚሰራጭ ተከታታይ ፊልም ነው። የምሽቱም ስነ ስርዓት ቀድሞ የአዲስ አበባው ኤፍኤም 97 ነጥብ 1 ጋዜጠኛ በኋላ ለረዥም ዓመታት የጀርመን ራዲዮ ዋሽንግተን ዘጋቢ የነበረውና አሁን ደግሞ የኢቢኤሱ ቴሌቪዥን የእንቆቅልሽ ፕሮግራም አዘጋጅና አቅራቢ በመድረኩ መሪ አበበ ፈለቀ በስፍራው ለተገኘው ቁጥሩ የበዛ ታዳሚ እንዲህ ነበር የተዋወቀው።
ሰንሰለት የተሰኘውን የወዳጅ ጓደኞቻችንን ድንቅ ስራ በኢቢኤስ ቴሌቪዥን በሚቀጥለው ቅዳሜ የሚጀመረውን ለመመረቅ ልፋታቸው፣ ድካማቸው፣ ውጣ ወረዳቸው ምን ያህል ከባድ እንደነበረ ደግሞ ስልታቸውን አብረን ለመጋራት ነው እዚህ የተገኘ ነው።
በዩናይት ስቴትስ ተሰርቶ ወደ ኢትዮጵያ ሲሰራጭ የመጀመሪያው እንደሚሆን የተነገረለት የተከታታይ ፊልም ስራ የራሱን ታሪክ የጻፈም ይመስላል። ለመጀመሪያ 6 ወራት ስርጭት መሰናዶ በርካታ ወራት የፈጀውን ሂደት ይበልጡንም የተከታታይ ፊልሙ ስራ የጠየቀውን ብርታትና ያለፈባቸውን ፈተናዎች የፊልሙ ደራሲና በተዋናይነትም ጭምር ተሳትፏል። ታዋቂው ተዋናይና ገጣሚ ተመስገን አፈወርቅ ደግሞ እንዲህ ገልጦታል።
ዛሬ እለቱ ጁን 13 ቀን ነው። ቀኑን ያነሳውባችሁ ያለ ምክንያት አይደለም። ሰንሰለት ቀረጻ የተጀመረው የዛሬ አመት ጁን 13 ቀን 2016 ላይ ነበረ። ይሄው ዛሬ ልክ በአመቱ ሰንሰለት የአንድ አመት ልደቱን ዳዴ በማለት ያሳየበት ቀን ነው። ይሄ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን፣ የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል፣ ቀረጻ ይቀረጻል፣ ኤዲት ይደረጋል። ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ። ስራው ሲጀመር ስራው እውን ይሆናል ብለው ያላመኑ ሰዎች ቁጥራቸው በርካታ ነበር። አንፈርድባቸው። እንኳንስ ተከታታይ ፊልም አንድ ወጥ ስራ እንኳን ሰርቶ ለመጨረስ ስንት ጊዜ እንደሚፈጅ ማንም የሚያውቀው ጋር፣ በተለይ እዚህ አሜሪካን ሀገር ስራው ከመጀመሩ በፊት ከስራው የራቁ ሰዎች እንደነበሩ ሁሉ በቀረጻም ወቅት የሚጠይቀውን ትዕግስትና ጽናት አመዛዝነው ካጠገባችን በአንድ ቀን ቀረጻ የተሰወሩ ነበሩ።
አርቲስት የሚለውን ማዕረግ እንዲህ ባለ መድረክ ነው መቀበል የምፈልገው። ዛሬ በዚያ ስም ልጠራ ሲል የጨዋታ ስሜት የተንደረደረው በፊልሙ በተዋናይነት ከተሳተፉት አንዱ ማሩ አበበ ነው። የፊልሙን የብዙ መንገድ እይታዎች ለማንጸባረቅ በሚመስል ዘይቤም This is America፣ ይህ አሜሪካ ነው፣ ሁሉም የሚቻልበት እንደማለት ያነበባት ተራኪ ግጥሙ በብዙ ቃላት የተነገረለትን የፊልሙን ገጽታ ጥሩ ስዕል የሰጠች ይመስላል።
የግጥሜ ርዕስ This is America ነው የሚለው። እኔና እኔ የረታው እኛነት ሁሉ የጠፋው ራሱን በመሻት ውስጥ የቆለፈ መሀል የሚባል አቶ በየፊናው የጸነፈ ይሄ የኔ ህዝብ ስለ ሰንሰለት ምን ይላል? አንዱ ጽንፍ ሰንሰለትን ሲገልጠው እንዲህ ይላል። እግር ቶርች ታስረን ካፍ ከጆሮ ተከርችመን ሰብነታችን ተገሶ ሰሚያቱ ጩኸታችን በባሩድ አጥር ለምንኖረው የግፍ ቀንበር ተጭኖብን ጠዋት ማታ ኤሎሄ ለምንለው የተቃውሟችን የአቤቱታችን የግፍ ዘመን ተጋድሎ አርማ የጭቁኖች ድምፃችን ነው ይልሃል። መብታቸው ነው። ዚስ ኢዝ አሜሪካ ማን። ሌላኛው ጽንፍ ደግሞ እንዲህ ይልሃል። ኦ ዩ ሚን ሰንሰለት ከማን ዩ ሚን ጩኸ ራይት ይልሃል። አንበሳ የሚያስር ግድግዳ ሰንሰለት በአንገቱ አጥልቆ ኦልሞስት የቀረው ሱሪውን እስከ ቁርቢውት ለቆ። ሰንሰለት እኮ የፍሪኮች መዘነጫ፣ የአራዳ ልጆች አንደኛ ምርጫ፣ መሽቀርቀሪያ ማማሪያችን፣ መዋቢያችን፣ ከሰፊው ህዝብ የሚለየን መታወቂያ መድመቂያችን፣ ሰንሰለት የዘመን ፈርጥ ጌጣችን ነው ይለዋል። መብታቸው ነው። ዚስ ኢዝ አሜሪካ።
የማሩ ግጥም ይቀጥላል። ረዥም ነው ግጥሙ። አንጋፋና ታዋቂ ተዋናዮች አለም ፀሐይ ወዳጆና ተክሌ ደስታ በመድረኩ ለወጣቶቹ ተዋናዮች የተሰናዳውን ሽልማት ሰጥተዋል። የሙዚቃ አቀናባሪዎችን፣ ሌሎች አጋዥ የፊልም ባለሙያዎችን ጨምሮ ከ30 በላይ ሰዎች የተሳተፉበት ተከታታይ ድራማ በኢቢኤስ ቴሌቪዥን የፊታችን ቅዳሜ ምሽት መታየት ይጀምራል። ከአዘጋጆቹና ከተዋናዮቹ ጋር የተካሄዱ ቃለ ምልልሶች በራዲዮ መጽሔት ፕሮግራማችን ይቀርባሉ። ሰንሰለት
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ እንገኛለን። በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አደራ 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 አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዚአብሔር። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረው ነው። ጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ። Grandma, I'm just a little bit of a baby.